በኢትዮጵያ በተለያዩ ክፍሎች የተከሰተውን ህዝባዊ አመጽ የደረሱ ጉዳቶችን በተመለከተ የምናስተማው ተከታታይ ውይይት አካል ነው። ቀጥሎ የሚስተማው አዲስ አቅጣጫ ለመጪው ኢትዮጵያ በሚል ርዕስ አገሪቱ ከገባችበት አጣብቂኝ ተወጣ ዘንድ የሚያግዙ ያሏቸውንና የዘለቄታውን ቀጣይ አቅጣጫዎች የጠቆሙ ጭብጦችን ያካተተ ጽሑፋቸው መነሻነት ኢኒሼቲቭ አፍሪካ ከተባለው መንግስታዊ ያልሆነ ድርጅት ስራ አስፈጻሚ ዳይሬክተር አቶ ክቡር ገና ጋር የተጋሄደ ቃለ ምልልስ ሁለተኛ ክፍል ነው የሚቀርበው። አሉላ ከበደ ነው አዘጋጅና አቅራቢው። ባለፈው አርብ ውይይቱ ለባት ይነሳል።
አቶ ክቡር፣ ቀደም ብሎ ያነሱት የችግሩን መሰረት በቅጡ መረዳት ወይም ገንዘብ ያሉት መጀመሪያ ላይ ይገኛል። ህገ መንግስቱ መመርመር፣ የጦር ሰራዊትና የጸጥታ ኃይሎች ወደ ካምፖቻቸው እንዲመለሱ ማድረግ፣ የህገ በላይነት መከበር፣ በጎሳ ላይ ያተኮሩ ፓርቲዎች እንዳይበረታቱ፣ አዲስ ምርጫና የተሐድሶ እርምጃዎች አስፈላጊነት፣ ነጻ መገናኛ ብዙሃንና ብሎም የጎሳ ማንነትን ያላንጠለጠለ አዲስ የመታወቂያ ካርድ እንዲወጣ ወይም እንዲሰጥ እስከሚለው ድረስ ይሄዳሉ። ሁሉንም በዝርዝር በጥልቀት መመርመር አንችልምና እስኪ የህግ የበላይነት መከበር የሚለው ላይ እናተኩር። የብዙዎቹ ማሰሪያም ይመስላል፣ ተደጋግሞም ይነሳል። ፍትህ በእኩል ድርሻ ለዜጎች አልተሰጠም የሚለውን ጥያቄ ያቀፈ ይመስላል። አንድ ጥሩ አገር በህግ የበላይነት የሚመረኮዝ መሆን አለበት ይላሉ በጽሑፎ። እስኪ ፈታ ያድርጉት።
እንግዲህ ከባህላችንም ስንነሳ በየወቅቱ የተቀመጡት መንግስታት ህግ መከበር ከፍተኛ ቦታ ለመስጠት ሞክረዋል። ነገር ግን ሁሉም በየአቅጣጫው ትክክለኛ ፍትህ ለህዝብ በእኩል ደረጃ አቅርቧል የሚለው አጠያያቂ። አሁን በተለይ ባለንበት ወቅት መረጃ በሰከንድ ከአንድ ቦታ ወደ አንድ ቦታ ሊሄድ በሚችልበት ወቅት፣ እነዚህ ክስተቶች በአንድ ሊታዩ በሚችሉበት ወቅት የፍትህ ጉዳይ ከሌላውም ጉዳይ በበለጠ መታየት ይኖርበታል። ይህ እንግዲህ በግለሰቡ ደረጃ ስንወስደው ነው። ግን በግለሰቡም ደረጃ በፖለቲካም በኩል ስንወስደው ህግን የምንወስደው ለምሳሌ በፌዴራሊዝም ፌዴራል ውስጥ ያሉት መንግስታት ወይም ክልሎች እኩል ተሰሚነትም አላቸው ወይ? ህጉ ለሁሉም ባህሉን ጠብቆ ከባህል ጋር በተያያዘ መልኩ ክልል ውስጥ ሌላውን ሊጎዳ በማይችል መልኩ ሊካሄድ ይችል፣ በሌላ በኩል ደግሞ ዩኒቨርስል የተባሉ ደንቦችን ደግሞ ይዞ ለሁሉም አንዱን ከአንዱ ሳያስበልጥ ሊሰጥ በሚችል መልኩ መቀመጥ መቻል አለበት። እንግዲህ ምንድን ነው መርሳት የሌለብን ማየትም ያለብን ነገር ምንድን ነው? የኢትዮጵያ አሁን ያለው የመንግስት ስርዓት በእኔ አስተያየት እንዳው ፖዚቲቭም ለመሆን ወርክ ኢን ፕሮግረስ ነው ብዬ ነው የምገምተው።
በሂደት ላይ ያለ ስራ ነው።
ገና በሂደት ላይ ያለ ነው። በአንድም ሊያል አይችልም። ወደፊትም እንደዚህ እየተስተካከለ መሄድ መቻል አለበታል። ለምሳሌ የህግን ነገር ስንወስድ የስልጣን ጉዳይ አለ። የዳኞች እውቀትና የዳኞች ችሎታ ከሀገሪቷ ኢኮኖሚ የምንበለው ከሀገሪቷም የፖለቲካ እድገት ጋር አብሮ መሄድ መቻል አለበት። አስተዳደሩም በዛ መልኩ መንቀሳቀስና ማደግም መቻል አለበት። የህዝብም እምነት እንደዚሁ በዚህ ኢንስቲቱሽን እንበለው በዚህም ድርጅት ውስጥ ማመንና አብሮ መጎልበት ያለበት ይመስለኛል። እና በእኔ አስተያየት እነዚህ የጠቀስኳቸው አንዳንዶቹ ፈረንጆች ይላሉ ፐርሰፕሽንም ናቸው፣ ሊሰጡ የሚችሉ ለህዝብ ሊሰጡ የሚችሉ ስሜቶችን ሊታዩ እና ህዝብ እዚህ ጋር ሄጄ ፍትህ አላገኝም ብሎ ካሰበና ካመነ ምንም እንኳን ያ ድርጅት ፍትህ ለመስጠት ችሎታ ማቀፍ እንዲኖረው የህዝብ አመኔታ ካልተጨመረበት ሊሰራ አይችልም። በዛ መልኩ መታየት መቻል አለበት።
መልካም። ከተነሱት ዝርዝሮች ውስጥ አንድ ሌላ አንኳር ነጥብ እናንሳ። አቶ ክቡር የአዲስ ምርጫ አስፈላጊነትንና የተሐድሶ እርምጃዎችን ይጠቅሳሉ። አገሪቱ ከገባችበት አጣብቂኝ የምትወጣበት ወደ አልተፈለገ ትርምስም ከመግባት የምድንበትና ወደ ተሻለ አቅጣጫ ለማምራት ከስምንቱ አስፈላጊ ካሏቸው ውስጥ አንዱ ነው። እንዴት ይካሄዳል? እንዴትስ እውን ሊሆን ይችላል? ይህ ሀሳብ አዲስ የምርጫ ሂደት ይፋ እንዲደረግ እንዲሁም የተሐድሶ እርምጃ እንዲወሰድ ጠይቀዋል።
በመሰረቱ ይህ ምርጫ ሲደረግ ምርጫን በትክክል የሚያስተዳድርና ነጻና ፍትሐዊ በሆነ መልኩ ምርጫው እንዲካሄድ የሚያደርግ አካል ያስፈልጋል። አንዱ ይሄ ነው። ባለፉት ምርጫ ጊዜያቶች እንደሚታወቅ ይሄ አካል ብዙ አጣቂ አስተጋሪ እንደነበረ ግልጽ ነው። ወደ ምርጫው ከመሄዳችን በፊት ምርጫው በምን መልኩ ይካሄድ የሚለውን መመልከት አስፈላጊ መስለኝ ይታየኛል። ምክንያቱም ያለፈውን ምርጫ ስንወስድ እንደዚሁ ምንም እንኳን አሃዙ አተገቢ ባይኖርም ኢህአዴግ ፓርላማ ውስጥ 100% ወንበር የያዘ ሆንም በስርዓቱ ነገር ግን 100% የኢትዮጵያ ህዝብ መርጦታል ማለት አይደለም። 60% ቢመርጠው እና 40% ግን አልመርጠው የዛ 40% ግን ዛሬ ፓርላማ ውስጥ አይሰማም አይደመጥም የለም። ስለዚህ ምርጫው መደረጉ ብቻ ሳይሆን የምርጫው አካሄድ ለወደፊቷ ለምንገነባት ኢትዮጵያ የሁሉንም ድምፅ ያሰማ በሚችል መልኩ ወይም ያብዛኛውን እንደዚህ ብሎ የአንድን ብቻ አሸነፈ የተባለውን ብቻ ሳይሆን ሌሎችን በመጠኑም ቢሆን ድምፃቸው ተሰምቶ ነገር ግን በአሁን ባለው ስርዓት ፓርላማ ውስጥ ሊመጡ ያልቻሉትን ለማስመጣት በሚችል መልኩ እንደገና መዋቅር መቻል አለበት። ብዙ ሀገሮች እዚህ እየተተዳደሩ ይሄዳሉ። እንግዲህ ብዙ ጊዜ ምንድን ነው የሚባለው ጊዜ እኔ አስታውሳለሁ ይህን ጥያቄ ለረጅም ጊዜ አንስቼው ነበረ እና የሚሰጠው መልስ እንግዲህ የዛሬ 25-30 ዓመት ታስታውሱ እንደሆነ የጣሊያን መንግስት በየ6 ወሩ በየ10 ወሩ ይለወጥ ነበር እና ምንድን ነው የተሰጠው መልስ ታስታውሳለህ? በወቅቱ የነበሩ አስተያየት ሰጪዎች እንደ ጣሊያን መንግስት በየ10 ወሩ አዳዲስ መንግስት ሊቋቋም ከሆነማ ምን መንግስት አለ እድገቱም ምንም ሊኖር አይችልም የሚል አይነት አስተያየት መጥቶ ነበረ። በእርግጥም እሱ አስተያየት በቀላሉ ዝም ብሎ ሊታ አይችልም። ነገር ግን በጣም የተለያዩ ግዛት እና ህዝብ በተለያየ መልኩ የሚንቀሳቀስበት ሀገር ውስጥ የአብዛኛዎቹ የፖለቲካ ድምፅ መሰማት የሚችልበት ሁኔታ መፈጠር መቻል አለበት። አለዚያ ቅድም ያልኩት አይነት ነገር እና አሁን የደረስንበት ደረጃ ላይ እንደርሳለን። ያም ምርጫ የሚያመጣውም ችግር ካለ በሌላ በኩል ግን በሰላምና የፖለቲካ ስታቢሊቲ በመስጠት ሊተካ ስለሚችል ይሄ አስፈላጊነት መረሳት ወይም ደግሞ መተር አለበት አይመስለኝም ብያምናለሁ።
አቶ ክቡር 8 ነጥቦች ምናልባትም ዘለግ ያለ ሰዓት ወስደን ይበልጥ እንነጋገር ይጋብዛሉ። እዚህ ፕሮግራም ዋና አላማ አድማጮች በያሉበት እንዲነጋገሩ ያፈለቁትንም ሐሳብ ወደ አዎንታዊ የተሻለ ሁኔታ ወደሚፈጠር አዝማሚያ እንዴት ማምራት እንችላለን፣ ከመርፈዱ በፊት የባሰ ከትላንቱም የከፋ የሰዎች እልቂት የማይፈጸምበት ሁኔታ እንዴት ይፈጠራል የሚለው ነውና በዚህ መነሻ ሌሎችም የሚወያዩ ይመስለኛል። እርሶ በጽሁፎ መዝጊያ ያነሱትን የመጨረሻ ነጥብ የውይይታችንን መቋጫ እናደርግ። ይህ ድራማ እንግሊዘኛውን ግርድፍ ነው ወደ አማርኛ የምመልሰው፣ እንደምን በጎ ፍጻሜ ሊኖረው ይችል ይሆን ሲሉ ይጠይቁና እያንዳንዳችን ምርጫ አለንና በቀጥታም በንቃትም ስንሳተፍ መሆኑን አገራችን አንድነቷም የብዙዎች ፍላጎትም የሚጠበቅባት ልትሆን የምትችለው ይላሉ። እናም የማህታማ ጋንዲን አንድ ጥቅስ ዛሬ የምናደርገው ለነገው ውጤት ወሳኝ ነው ካሉ በኋላ ምን ማድረግ ትፈልጋለህ ሲሉ ይጠይቃሉ አንባቢውን። ይሄ ጽሁፎ አንዱ ማሳያም ሊሆን ይችላል። እነኚህ አውቄ ነው ይህን ጥያቄ የማነሳሉት። እርሶስ ምን ያደርጋሉ?
እኔ አንዳንድ ሰዎች ምን አስተያየት ይሰጣሉ፣ የት ነበርክ እስከ ዛሬ የሚለው አሉ። እኔ ሳየው ራሴን እውነትን በቂ አልሰራውም ብዬ ነው የምገምተው። አንድ ግለሰብ የጻፈልኝ ናቸው ነው እንዴ አንተ እስከ ዛሬ የት ነበርክ፣ አሁንማ ነገር ከተበላሸ በኋላ ብትመጣ የሚለው እውነቱን ነው በቂ አልሰራም ነው ለሁ እንኳን ደርቻለሁ ብዬ ነበር የምገምጠው። አሁን ግን ሳየው እውነትም ገና ብዙ ይቀረኛል። ስለዚህ እኔ ላረግ የምችላቸው ለምሳሌ ሀሳብ ለመስጠትም ሆነ እንደዚሁም ደግሞ ይህንን ሀሳብ ይዘው ድርጅት የሚያቋቁሙ ካሉ እዛ ድርጅት ውስጥ በመርዳትም ሆነ ሌሎቹም ደግሞ ለመለወጥ ማበረታታት የሚያስፈልጋቸው ካሉ እሱንም ለማበረታታት ዝግጁ ነኝ ብዬ ነው ገምተል። ኤምባሲ በዚህ ይቀጥላለሁ ብዬ ነው ገምተል።
አመሰግናለሁ። የእርሶንም ጥያቄ ምላሾንም ጭምር ለአድማጮች ላሸጋገር፣ በዚህ ሰዓት ይህም ፕሮግራም የሚከታተሉ አድማጭ የሚናፍቁትን ነገ ለማየት ምን ያደርጋሉ? በያላችሁበት ተወያዩ አድማጮቻችን፣ አስተያየቶቻችሁንም አድርሱን። አቶ ክቡር ገና አዲስ ራዕይ ለአዲሲቱ ኢትዮጵያ በሚል በእንግሊዝኛ ጽሑፎ ያቀረቡትን በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ጽሑፍ መነሻ በማድረግ ለሰጡኝ ቃለ ምልልስ ለጊዜው አመሰግናለሁ። መልሰን በሌላ ርዕስ እንደምናገኘው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።